ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ሁለተኛው ክፍል የአንድ ሰዓት ፕሮግራማችንን ዜናውን በድጋሚ በማሰማት እንጀምራለን። ከኛ ልጆች ጋር በሚል ርዕስ በፋሲካ መለሰ የተደረሰውን በእውነተኛ ታሪክ ላይ የተመሰረተ መጽሐፍ ትረካ ክፍል 12 አሰምተን የተቀላላ ፕሮግራማችን ፍጻሜ ይሆናል። በወያኔ አገልጋይነትና ትዕዛዝ ፈጻሚነት የሚታወቀው የፌዴራል ከፍተኛ ፍርድ ቤት ማክሰኞ ግንቦት 8 ቀን የቀድሞው ሰማያዊ ፓርቲ የውጭ ግንኙነት ኃላፊ የነበረውን ዮናታን ተስፋዬን በሽብርተኝነት ክስ ጥፋተኛ ብሎ ፈርዶበታል። ዮናታን ተስፋዬ በታህሳስ 2007 ዓ.ም በፌስቡክ ላይ የሽብርን ተግባር የሚያስተጋባ ጽሑፍ አቅርበሃል በሚል ተከሶ በእስር እያለ ሲከራከር የቆየ ሲሆን የበርካታ ፖለቲካ ድርጅት መሪዎች፣ ጋዜጠኞች እንዲሁም የዩኒቨርሲቲ መምህራን ፍርድ ቤት ቀርበው ጥፋተኛ አለመሆኑን መመስከራቸው ታውቋል። በውሳኔው መሰረት ዮናታን ከ10 እስከ 20 ዓመት የሚደርስ እስራት ሊቀጣ የሚችል ሲሆን የይግባኝ መብት የተሰጠው መሆኑም ታውቋል። የአካባቢያችን ተጨባጭ ሁኔታ ይበልጥ እየተወሳሰበ መሆኑ በታዛቢዎች ጫና ተሰጥቶት ተገልጿል። ኢትዮጵያ ጥቅሟን የሚጠብቅላት መንግስት የላትምና በግብጽ እየተካሄደ ያለው ከበባ በመጠናከር ላይ ነው ማለት ይቻላልም ተብሏል። ይህ እንዳለ ሆኖ ግብጽም ጸረ ኢትዮጵያ ግንባር ለመፍጠር የምታደርገው ጥረት የተሳካ አለመሆኑም እየታየ ነው። ሱዳን በሳውዲና ቃታር ሙሉ ድጋፍ ተኩራርታ ዓመታት ያስቆጠረውን የሃላይብ ድንበር ጥያቄ በማንሳት ከግብጽ ጋር እስከ መታኮስም ደርሳለች። ግብጽ ወታደርና መሳሪያ ወደ ደቡብ ሱዳን በመላክ ወያኔ በዚያ የበላይነቱን ለማስፈን የሚፈጨረጨረውን ለማክሸፍ ስትጥር፣ ሱዳን ደግሞ ጸረ አልሲሲ የሆኑትን የሙስሊም ወንድማማቾች በሱዳን ተቀብላ ማስፈሯም ተጠቅሷል። በራሱ ህዝቦች ሳሙናው ሙሰቪኒ የሚባለው የኡጋንዳው አምባገነን ከግብጽ ጋር ተቀራርቦ እየሰራ፣ በሌላ በኩል ደግሞ ከወያኔም ጋር እንደገና መሞዳሞድ ጀምሯል ተብሏል። ኡጋንዳ ወደ ቃታር የቀን ሰራተኞችን በብዛት ልትልክና ለሙሰቪኒ የቅርብ ዘመዶች ትርፍ ልታስገኝ ስትነሳ፣ ሱዳን ደግሞ 6000 ወታደሮችንና የጃንጃዊድ ሚሊሻዎችን ወደ የመን በመላክ ከሳውዲ ጋር ገጥማ ተጠቃሚ ሆናለች። ይህ በእንዲህ እንዳለ አሜሪካም በሱዳን ላይ ጥሎት የነበረውን ማዕቀብ አንስቶ ከሱዳን የጸጥታ ኃይል ጋር የቅርብ ትብብር እያደረገ መሆኑም ተነግሯል። በግርግሩ ሻቢያ ከግብጽም ከሳውዲም ከቃታርም ትርፍና ድጋፍ እያገኘ መሆኑም ተነግሯል። በአሰብ የሰፈሩ የአረብ ኤሚሬትስ የውጊያ አውሮፕላኖች በቀይ ባህር የአፋር አሳ አጥማጆችን መደብደባቸውና መግደላቸውም ተዘግቧል። የወያኔ አገዛዝ ለአሸባሪ ቡድኖች የመንግስት ሚስጥር አውጥተዋል የተባሉ 8 ሰዎችን የከሰሰ መሆኑን ገልጿል። የተከሰሱት ሰዎች በኦሮሚያ አስተዳደር ውስጥ የነበሩ መሆናቸው ተገልጾ ስማቸው የተዘረዘረ ቢሆንም በምን አይነት የኃላፊነት ቦታ እንደነበሩ አልተገለጸም። ሚስጥሮች በኢሜልና በስልክ አሳልፈው ለኦነግ ሰጥተዋል የሚል ክስ የቀረበባቸው መሆኑም ታውቋል። በተለያዩ ቦታዎች ያሉ የወያኔ ዝቅተኛ ካድሬዎችና አገልጋዮች ካገዛዙ በመራቅና ወደ ህዝብ በመምጣት ከመቼውም ጊዜ በላይ ያገዛዙን የውስጥ ሚስጥሮች በተለያዩ መንገዶች እየረጩ መገኘታቸው የሚታወቅ ሲሆን፣ በአሁን ወቅት በሰዎቹ ላይ ክስ እንዲመሰረት የተደረገው ለሌሎች ማስጠንቀቂያና ማስፈራሪያ እንዲሆን ነው ተብሏል። የእድሜው ዘመን ማለቂያ በቀናት እየተቆጠረ የሚገኘው አገዛዝ አሁን እየወሰደ ያለው እርምጃ የመፍጨርጨር እንጂ ብዙም እንደማይጠቅመው ጉዳዩን በቅርብ የሚያውቁ ይናገራሉ። የጎሳ ፌዴራሊዝም በዜጎች መካከል ቅራኔ እየፈጠረና ልዩነታቸውንም እያሰፋ መሆኑን አንዳንድ ወገኖች እየገለጹ ይገኛሉ። ሰሞኑን የሞያሌን ከተማ የጎበኘው የጋርዲያን ጋዜጠኛ በአካባቢው የተመለከተውን ስዝብት በጋርዲያን ጋዜጣ ላይ አስፍሯል። 3 ሰንደቅ ዓላማዎች የሚውለበለቡባት እንደ አፓርታይድ ዘመን የጎሳ ትምህርት ቤቶች ተለያይተው ለጎሳዎቻቸው ብቻ አገልግሎት የሚሰጡባት፣ ተቃራኒ የፖሊስ ኃይልና አስተዳደር ያሉባት የሞያሌ ከተማ ኦሮምኛ ተናጋሪ በሆኑት በቦረና ኦሮሞዎችና በጋሪ ሶማሌ ነዋሪዎች ያለውን የሰፋና አደገኛ ልዩነት የምታሳይ መሆኗን ጠቅሶ ይህም በጎሳና በቋንቋ ላይ የተመሰረተ ፌዴሬሽን ያመጣው ጠንቅ እንደሆነ ጠቁሟል። ዘገባው ባለፉት ጥቂት ወራት ከሶማሌ ግዛት እየተነሱ ጥቃት የሚያደርሱ የልዩ ፖሊስ አባላት ወደ ኦሮሞ ግዛት በመሄድ በርካታ ሰዎች መግደላቸውን፣ ትምህርት ቤቶች መዝረፋቸውን አስተዳዳሪዎች በስራ ገበታቸው እንዳሉ መረሸናቸውን እንዲሁም ሴቶች መደፈራቸውን ገልጿል። በአለፉት 3 ቀናት ባይቮሪስ ኮስት ከተማ አመጽ ሲካሄዱ የነበሩት ወታደሮች አመጹን አቁመው ወደ ካምፓቸው ተመለሱ መሆናቸው ታወቀ። አመጹ ሊቆም የቻለው መንግስት ግንቦት 6 ቀን በሰጠው መግለጫ ለእያንዳንዳቸው $8,400 በአስቸኳይ ለመክፈልና ቀሪውን በሰኔ ወር መጨረሻ ለመስጠት በመስማማቱ መሆኑ ታውቋል። በኬንያ ሰሜናዊ ግዛት ማንዴራ አውራጃ ውስጥ ኦማል ጄሎ በተባለ ቦታ አልሽባብ አባል ናቸው ተብለው የተጠረጠሩ ታጣቂዎች አካባቢውን አስተዳዳሪ የገደሉ መሆናቸው ታውቋል። ከአካባቢው በተገኘው ዜና መሰረት 4 ታጣቂዎች የአካባቢው አስተዳደር ቅጥር ግቢ በመግባት ኃላፊውን በማስገደድ የተለያዩ ጥያቄዎች ጠይቀው መረጃ ካገኙ በኋላ ገለውት ሄደዋል ተብሏል። የተባበሩት መንግስታት ድርጅት የሰብአዊ መብት ኮሚሽን ኮሚሽነር ማክሰኞ ግንቦት 8 ቀን በሰጡት መግለጫ በማዕከላዊ አፍሪካ ሪፐብሊክ እየተካሄደ ያለው ግጭትና የእርስ በርስ ጦርነት አሳሳቢ ሁኔታ ላይ መድረሱን ተናግረዋል። የሰብአዊ መብት ኃላፊው በተጨማሪም ከመጋቢት ወር ጀምሮ 121 ሰዎች መገደላቸውን ገልጸው ያልተረጋገጡ ዘገባዎች የሟቾቹን ቁጥር ከዚህ በጣም ከፍ ያደርጋሉ ብለዋል። የግጭቱ መስፋፋት በጣም አሳሳቢ መሆኑንና እንደ ማስጠንቀቂያ ሆኖ ይበልጥ እንዳይስፋፋ እርምጃ መውሰድ አለብንም ብለዋል። ባለፈው ሳምንት በሀገሪቱ ደቡባዊ ምስራቅ ክፍል የተፈጠረው ግጭት በርካታ ሰዎች ቤት ንብረታቸውን ጥለው ወደ ቤተክርስቲያኖችና መስጊዶች እንዲሸሹ አድርጓል። አድማጮቻችን፣ ለዛሬ ያለን ዜና በዚሁ ይጠቃልላል።
ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍን የምንተርክበት ነው።
ከኛ ልጆች ጋር እውነተኛ ታሪክ በፋሲካ መለሰ ሚያዚያ 2008 ዓመተ ምህረት አዲስ አበባ መታሰቢያነቱ ለባለ ታሪኮቹ ለኛ ልጆችና ለውድናቴ ለወይዘሮ ተዘራ ወርቅ ደምሴ ክፍል 12 ምዕራፍ 10 የኛ ነገር በተቀጠርንበት ዕለት ስንገናኝ የቆምንበትን የትረካ ርዕስ ባስታውሰው ስለሌሎች ተመሳሳይ ልጆች እንዲያወራኝ አልፈለኩም። በእቅዴ መሰረት ወደሚቀጥለው ርዕስ ገባው። ስለሚሳደዱ ልጆች መጠለያ ቤት፣ ህዝብ በተሰበሰበበት ቦታ፣ ለምሳሌ በቲያትር ቤት በእድርና በለቅሶ ቤት እየተገኙ ስለሚያደርጉት ቅስቀሳ፣ ባንዳ ለሚሏቸው ሰዎች ስለሚሰጡት የማስጠንቀቂያ ደብዳቤ በተመለከተ ጠየቅኩት። እስቲ መጀመሪያ ስለ መጠለያ ቤቶች ጉዳይ አጫውተኝ አልኩት። እድር የሚታደኑ ልጆች አልፎ አልፎ በራሳቸው ጥረትና ምርጫ ራሳቸው መጠለያ ፈልገው ይደበቃሉ። ፎቶግራፋቸው የተበተነና ቁልፍ የበላይ ሰዎች ከሆኑ ደግሞ ወደኛ አይመጡም። በዋናው ፓርቲ አማካይነት ይመስለኛል የሚጠለሉት። በግላቸው የሚደበቁ ልጆች አካባቢያቸውን ቢቀይሩም ከከተማ ሳይወጡ ራሳቸውን ቀይረው መደበኛ ስራቸውን ይሰራሉ። ኋላ ላይ እንደተጻፈው ሁሉም የኢሃፓ መስራች አባላት ተፈላጊዎች ነበሩ። ለምሳሌ ዶክተር ተስፋዬ ደበሳይ ራሱን እስከጠፋበት መጋቢት 1969 ዓመተ ምህረት ድረስ ቁጥር 1 ተፈላጊ ነበር። ሆኖም ከአዲስ አበባ ሳይወጣ ስራውን ይሰራ ነበር። በሌላ አካባቢ ስላለው የመጠለያ ጉዳይ ዝርዝር መረጃ የለኝም። በእኛ ሪጅን ግን የሚፈለጉ ልጆች ለጊዜው የምናስጠልለው ከሞላ ጎደል በሶስት ቤቶች ውስጥ ነበር። ስቴዲየም፣ ሜክሲኮና ኦሊምፒያ። ያም ሆኖ በአንድ ወቅት መጠለያ የነበረ ቤት ሌላ ጊዜ በተለያየ ምክንያት ግልጋሎቱ ይቆማል። ለምሳሌ ቤቱ በመንግስት ትኩረት ውስጥ ይገባል፣ ወይም ባለቤቶቹ በራሳቸው ምክንያት ማስጠለል ይሳናቸዋል። ስታዲየም አካባቢ የነበረ አንድ አፓርትመንት ላይ የሚያስጠልለው የኛው አባል ነበር። ስለሱ ባለፈው ነግሬሃለሁ። ልጁ የሚኖረው ከወንድላጤ ወንድሙ ጋር ነበር። ወንድሙ ለወራት የመስክ ስራ ላይ ስለሚቆይ ቤቱ ነፃ ነው። አዲስ አበባ ሲመጣ ግን ለሳምንታት ያህል ስለሚቆይ ቤቱ ግልጋሎት ያቆማል። ሜክሲኮ አካባቢ የነበረው መጠለያ ደግሞ ወዳጅ ዘመድ የሚበዛበት ቤት ስለነበር ባለቤቶቹ የራሳቸው እንግዶች ከመጡባቸው ማስጠለል ይቸገራሉ። በኦሊምፒያው ቤት ማስጠለል የሚቻለው ሴት ከሆነች ብቻ ነበር። ቤቱ በቂ ትርፍ ክፍል ስላልነበረውና ሌሎች ቤተሰቦችም በግቢው ውስጥ ስለነበሩ ለወንድ ልጅ አይመችም። ሰው ማስጠለል ስንፈልግ ለሚያስጠልሉት ሰዎች በቅድሚያ ይችሉ አይችሉ እንደሆን ጠይቃቸዋለን። የተለየ ሁኔታ ካላጋጠመን በስተቀር ባለቤቶቹን ሳንጠይቅ አንወስድም። የበላይ አካላትም እንዲሁ መጠለያ የሚፈልጉ አባላት ሲኖሩ ማስጠለል ይቻል አይቻል እንደሆነ ይጠይቁናል። ቤቱን አጣብተን ይቻላል ስንላቸው እንደ ሁኔታው በዚያው ዕለት ወይም በማግስቱ ኮድ ይመጣልንና ልጆቹን ተገናኝተን የሚቆዩበት ቤት እንወስዳቸዋለን። በመጠለያ ጉዳይ ላይ ከተሳተፍክ እስቲ ሁኔታውን ሰፋ አድርገህ ንገረኝ። መጠለያ ቤት ውስጥ እንዴት ሆነው እንደሚቆዩ። መጠለያ ፈላጊዎችን ልጆች ሳገኛቸው ከሰላምታና ከማበረታታት ውጭ ዝርዝር ነገር አልጠይቃቸውም አላወራምም። እነሱም ምንም የሚነግሩኝ ነገር የለም። ግፋቤል ስለ ቤቱና ስለ ሰዎቹ አጥር ያለ ነገር ነው የምነግራቸው። ስማቸውን አይደለም የኮድ ስማቸውን እንኳን አላውቅም። የኔንም እንዲሁ የቀድሞ አድራሻቸውን አላውቅም። የትኛው እርከን ይሰሩ እንደነበርም አላውቅም። በመጨረሻም ቤቱን ለቀው ከሄዱ በኋላ ከማን ጋር እንደሚገናኙና ወዴት እንደሚሄዱም አላውቅም። አጠቃላይ ዝርዝር አልጠይቅም። ብጠይቅም የሚነግረኝ የለም። ይህ የኢህአፓ የማይጣስ የሥነ ምግባር ሕግ ነው። አስጠላዮቹን ባውቃቸውም ስለ ልጆቹ የማውቀው ነገር ስለማይኖር አፌ ላይ የመጣልኝን ምክንያት ነው የምነግራቸው። ሰዎቹ ልጆቹን ማስጠለል ብቻ ሳይሆን ምግብም ይሰጧቸዋል። ብዙ ቀን የሚቆዩ ከሆነ ግን ከድርጅቱ ገንዘብ ተቀብዬ ለሚጠለሉት ልጆች ሰጥና እንደሚሆን ያደርጉታል። በመጨረሻም አባላቱ ከከተማ እንዲወጡ ወይም ቤት እንዲቀይሩ ሲፈለግ ከበላይ የሚላከውን ኮር ተቀብዬ እሰጣቸውና ይሄዳሉ። በዚህ ሁኔታ በርካታ ልጆች ተስተናግደዋል። አይናለም ላይ ከደረሰባት አደጋዎች በኔ በኩል የተጠለሉ ልጆች ችግር አላጋጠማቸውም። እስቲ አሁን ደግሞ ስለ ቀስቀሳችሁ አውራኝ። ህዝብ በተሰበሰበበት ቦታ ተቀሰቀሱ ነበር አይደል? አንዱ የድርጅታችን የቀስቀሳ ዘዴ በተለያየ ምክንያት ብዙ ሰዎች በሚገኙበት ቦታ በድንገት በመድረስ መቀስቀስ ነው። በአጠቃላይ በእኛ መዋቅር እኔም ማውቀው አንድ ጊዜ በድር ስብሰባ ላይና ወደ 3-4 የሚሆኑ ጠጅ ቤቶች ውስጥ ቅስቀሳ ተካሂዷል። በሌላ አካባቢ ግን በለቅሶ ቤትና ሲኒማ ቤት ሳይቀር እንደተካሄደ ሰምቻለሁ። በእኛ አካባቢ የተደረጉት የቅስቀሳ ስራዎች ያለምንም ችግር ሁሉም በስኬት ተጠናቀዋል። እንደዚህ አይነት ተልእኮዎች ለመፈጸም ሐሳቡ ከሁለት ቦታ ይመነጫል። አንደኛው በበላይ አካል ትዕዛዝ ሲሆን ሁለተኛው ደግሞ ታች ባሉ ልጆች ተነሳሽነት ነው። ሐሳቡ ከበላይ አካል ከመጣ አንድ የተወሰነ ኮሚቴ እንዲያካሂደው ተልእኮ ይሰጠዋል። የቀስቀሳው ይዘቶች ምን መሆን እንዳለባቸው ከተወሰነ በኋላ ለጥበቃ ሲባል ቢያንስ ሁለት ልጆች ከጥቃት መከላከያ መዋቅር እንዲላኩ ይጠየቃል። በቀስቀሳ ላይ የሚሰማሩትና መሳሪያ የሚይዙት ጓዶች አይተዋወቁም። በዕለቱም በአካል እንዲገናኙ አይደረግም። ተልእኮው የሚፈጸምበትን ቦታ የሚመርጡትና ጥናት የሚያደርጉት በቀስቀሳው ላይ የሚሰማሩት ልጆች ናቸው። የስኳድ አባላትም በበኩላቸው ቢያንስ ከአንድ ቀን በፊት ቦታው የት እንደሆነ ስለሚነገራቸው ጥናት ያካሂዳሉ። በራሳቸው ጊዜ ለቦታው ድረስ በመሄድ ጠጪ በመምሰል ቤቱን ያያሉ። የት ሆነው መጠበቅ እንዳለባቸው፣ የቤቱን የውስጥ አቀማመጥ፣ የጓሮ በሮች መኖር አለመኖራቸውን ሁሉ በጥንቃቄ ያጠናሉ። ካስፈለገም የአካባቢው መዋቅርም ተጨማሪ ዝርዝር ጽፎ ይልክላቸዋል። ከዚያ በኋላ በቀስቀሳው ቀንና ሰዓት ለቦታው ላይ ይገኛሉ። በጠራራ ፀሐይ ነው የምትቀሰቅሱት? መጠጥ ቤት ከሆነ ቀስቀሳው የሚካሄደው በምሽት ነው። የጥበቃ አባላት ቀደም ብለው በመድረስ ቦታ ይይዛሉ። ቢያንስ አንዱ ከጠጪዎች ጋር ተቀላቅሎ ይቀመጣል። ሌላው ከውጭ ሆኖ የሚገባውንና የሚወጣውን ሰው ይቆጣጠራል። ቅስቀሳውን የሚያደርጉት ሁለት አባላት ናቸው። አንዱ ዲስኩሩን ሲያካሂድ ሌላኛው በመሃል አዲስ ጠጪ ከውጭ ከመጣ ክፍት ቦታ በመጠቆም የሚያስተናግድ ነው። የሚያውቃቸው ሰው እንዳይኖር ራሳቸውን ይቀይራሉ ወይም ጭምብል ይጠቀማሉ። ቅስቀሳው የሚጀመረው ባልተጠበቀ ሰዓትና ሁኔታ ነው። መጀመሪያ የሚደረገው ጠጪዎችን በጭብጨባ ዝም ማሰኘት ነው። ከዚያም ልጆቹ ራሳቸውን ያስተዋውቃሉ። የአባባልነታቸውን ማለት ነው። ገለጻው በሚሰጥበት ወቅት ጠጪዎች ሆኑ አስተናጋጆች ምንም አይነት እንቅስቃሴ ሳያደርጉ ባሉበት ቦታ ሆነው እንዲያዳምጡ ይነገራቸዋል። ከውጭ መግባት እንጂ ወደ ውጭ መውጣት ክልክል ነው። ይህን ካስተዋወቁ በኋላ ቅስቀሳቸውን ያካሂዳሉ። ቅስቀሳው ከ15 እስከ 20 ደቂቃ አይበልጥም። ጥያቄና መልስ ወይም የሆነ ውይይት የለም። አሰራሩ ይፈቅዳል። ሆኖም ቅስቀሳው ህገወጥ ስለሆነና ሁኔታው ውጥረት የሰፈነበት ስለሚሆን ጥያቄ የሚጠይቅ ብዙ ሰው አይኖርም። የተወሰነው ደቂቃ ሲጠናቀቅ ጥያቄ ካለ ለመመለስ እንደሚችሉ ይገልጻሉ። ሆኖም ብዙም ጥያቄ ስለማይኖር ልጆቹ ከፍተኛ ምስጋና ያቀርቡና እንደገና ሌላ ትዕዛዝ ይሰጣሉ። ለተወሰነ ደቂቃ ጠጪዎች ባሉበት እንዲቀመጡ፣ ከዚያም ቀስቃሾቹ በፍጥነት ቤቱን ጥለው ይወጣሉ። ከደንበኞች ጋር ሳይታወቅ ተቀላቅለው የሚጠብቀው የስኳድ አባል እዛው ይቆያል። ይህም የሚሆነው ልጆቹ ሲወጡ ተከትሎ አደጋ ሊያደርስ የሚችል ሰው ካለ ለመቆጣጠር ነው። ቅስቀሳዎችን ከውጭ ሆኖ የሚጠብቀው ሌላው ታጣቂ ልጅ ማንነቱን ሳያውቁበት ራቅ ብሎ ከሸኛቸው በኋላ ወደሚሄድበት ይሄዳል። ብዙውን ጊዜ ጠጪዎች የተወሰነላቸው ደቂቃ ካለቀ በኋላ የመንግስት ወታደር ይመጣል በሚል ፍራቻ ሁሉን ቤቱን ለቀው ወዲያው ይወጣሉ። ከጠጪዎች ጋር ተቀላቅሎ የቆየው ታጣቂ ልጅም አብሮ ይወጣል። ይህ አካሄድ አሰራር ሙሉ በሙሉ ተግባራዊ የማይሆነው የበታች አካላት በራሳቸው ተነሳሽነት ቅስቀሳውን ሲያካሂዱ ነው። ለበላይ ሳያሳውቁ ይመቻል ባሉት ቦታ የአንድ ኮሚቴ አባላት ተልእኮውን ይወጣሉ። መሳሪያ ከበላይ ጠይቀው ይላክላቸዋል፣ ወይም ከመካከላቸው የስኳድ አባል ካለ እሱ በሚያመጣው መሳሪያ ይጠቀማሉ። አሁን ሳስበው ይህ ማዕከላዊነት የጎደለው አሰራር ትክክል አልነበረም። አደጋ የማስከተል አቅምም ነበረው። አጋጣሚ ሆኖ እኔ በሰራሁበት መዋቅር ቢያንስ እስከ ታሰርኩበት ድረስ ምንም አይነት ክፉ ነገር አልተፈጠረም። አንተስ ተካፍለህ አታውቅም? ከበላይ አካል በታዘዝነው መሰረት በእኛ ሰብዞን ስር እኔ በምሰራበት ሪጅን ውስጥ በነበረ ጠጅ ቤት ቅስቀሳ ላይ ተሳትፌያለሁ። ጠጅ ቤቱን ቀድመን ብናውቀውም የተመደብነው አባላት በሚገባ ጥናት አካሄድ። ፕሮፓጋንዳውን የማካሂደው እኔ ነበርኩ። ሌላው ጓደኛዬ ዋናው በር ላይ ቆሞ አዲስ ጠጪዎች ሲመጡ ቦታ ያስይዛል። መሳሪያ የያዘ ልጅ ከጠጪዎች መሃል ጠጅ ይዞ እንዲቀመጥ ተደርጓል። ማንነቱን አላውቅም፣ ግን ተነግሮኛል። ሌሎች ሽጉጥ የያዙ ሁለት ልጆችም እነሱንም አላውቃቸውም መሳሪያ ይዘው መንገድ ላይ በመሆን አካባቢውን ይቆጣጠራሉ። በእጅ ስራ በኪሮሽ የተሰራ ጭምብል አድርጌያለሁ። ግንባሬ፣ ጆሮዬና ገጬ ተሸፍኗል። የዘወትር ልብሴን ጫማዬን ጨምሮ አላደረግኩም። ስለዚህ በአካል የሚያውቀኝ ሰው እንኳ ሊለየኝ አይችልም የሚል ሙሉ እምነት ነበረኝ። ያን ቀን ታዲያ ሁለት ሆነን በድንገት ጠጅ ቤት ውስጥ ዘለን ገባን። ወዲያው ጠጪውን በጭብጨባ ጸጥ ካስደረግን በኋላ ማንም ሰው ከተቀመጠበት መንቀሳቀስም ሆነ ቤቱን ጥሎ መውጣት እንደማይችል በትህትና ገለጽ። ማንነታችንን ገልጬ ቅስቀሳ ከመጀመሪያ በፊት አንድ በአይን የማውቀው ሰው ጥግ ላይ ተቀምጦ አየሁት። የት እንደሆነ ባላውቅም የሆነ ቦታ እንዳየሁት ገምቻለሁ። ብዙም ሳልደናገጥ ንግግሬን ጀመርኩ። አንዴም እንኳ ፍቴን ወደ ሰውየው ሳላዞር ነበር ዲስኩሬን የጨረስኩት። ታዲያ እንት ይጨረሳችሁ? ቆያት ቸኩል። በመጀመሪያ በቅስቀሳው መሃል ሁለት የሚያስቁ ነገሮች ያጋጠመን ላጫውት። አንዱ የጠጅ ቀጂው ሁኔታ ነበር። ሁኔታው ያስቀም ያሳዝንም ነበር። ቤት ውስጥ ከነበረው ሰው ሁሉ በበለጠ እሱ የፈራ ይመስላል። ምናልባት ጠጅ ቀጂ በሆነበት ቤት ውስጥ ይሃባ ስለቀሰቀሰ በመንግስት መዘዝ ይመጣብኛል ብሎ ሳይሰጋ አይቀርም። ታዲያ ይሄው ጠጅ ቀጂ እየቀሰቀስኩ ያለው በድንገት ይቅርታ በማለት አቋረጠኝ። ዲስኩሬን በተመለከተ ጥያቄ ሊጠይቀኝ ነው በማለት ጥያቄ ካለህ ስጨርስ ጠይቀኛለህ አልኩት። ጥያቄ አይደለም ካለኝ በኋላ በሁለት እጁ ወደ ደረቱ አስጠግቶ ይዞት የነበረውን የጠጅ ማንቆርቆሪያ ላስቀምጥ ፈልጌ ነበር አይለኝም መሰለህ? የሚያስቅ ጥያቄ ነበር። አትንቀሳቀሱ ብለን ስለነበር ማንቆርቆሪያውን ለማስቀመጥ ጎንበስ ሲል አደጋ ይደርስብኛል ብሎ ፈርቶ እኮ ነው። ምስኪን፣ ሁሉም ነገር ሲያልፍ ያስቃል። ሁለተኛውስ ምን ነበር? እኔ በመቀስቀስ ላይ ያለው ሌላ አንድ አዲስ ጠጪ ወደ ጠጅ ቤቱ ገብቶ ነበር። በር ላይ ቆሞ የነበረው ጓደኛዬ ባዶ ቦታ ተቆሞት እንዲቀመጥ ይነግረዋል። ሰውየው ሌላ ቦታ ሳይቀማም ሳይቀርም ሞቅ ብሎታል። እናም ገና ሲገባ ጀምሮ ሁሉም ነገር ግር ብሎት ነበር። ግር ቢለው አይገርምም። መጀመሪያ ባልተለመደ ሁኔታ የኛ ልጅ ባዶ ቦታ በመጠቆም እንዲቀመጥ አስተናግዶታል። ሁለተኛ ከገባ በኋላም ቤቱ በጣም ጸጥ ብሎበታል። ሶስተኛ እኔ ጭምብል አድርጌ መሃል ላይ ቆሜያለሁ። እናልህ ሰውየው መቀመጡን ትቶ መሃል ላይ ቆመና ግራ ቀኙን ማማተር ጀመረ። ወደ እኔ ዞር አለና እንደገና ደግሞ አየኝ። አንገቱን ወደ እኔ አሰግጎ ትኩር ብሎ ነበር የሚያየኝ። ፊቴን ለምን በጭምብል ሸፍኝ እንደቆምኩ ሳይገርመው አይቀርም። በጣቱም ሊነካኝ ፈልጎ ነበር። በዚያ በሞጭሟጫ አይኑ አንገቱን ወደፊት ወደ ኋላ እያደረገ ሲያይ ሳቄን ልለቀው ነበር። ወዲያው በግራም በቀኝም ያለው ጠጪ ሁሉ ቁጭ በል ቁጭ በል ሲለው ደንግጦ የቆመበት ቦታ እንዘፍ አለ። ከመሬት አስነስቼ አግዳሚ ወንበር ላይ እንዲቀመጥ ካደረኩት በኋላ ስራችንን ቀጥለን በሰላም ጨረስ። በቃ ወሬ ትወዳለህ በል። ቆይ እስቲ አመት አላወራም። ለነገሩ ስራችንን በሰላም ጨረስ። በሚቀጥለው ቀን የቀበሌ መስተዳደር ባለጠጅ ቤቶቹን ጠርቶ ጥያቄ እንዳቀረበላቸው ሰማን። የሰውነታችን አቋም ምን እንደሚመስል፣ ምን ምን እንዳልን፣ ማጠቃላይ ሁኔታውን በተመለከተ ቀስጡ ተባሉ። ለነገሩ ምርመራውን ያደረገው ሰርጎ የገባ የኛ ሰው ስለነበር ብዙ አልተገፋበትም። በማግስቱ ኢህአፓ ቅስቀሳ አደረገ ተብሎ በስፋት ተወራ። እኔም እንደሌላው ሰው ወሬውን እጅግ ተጋኖ ነው የሰማሁት። ከጥቂት ቀን በኋላ ጠጅ ቤት ውስጥ ከነበሩት ሰዎች አንዱ የኛ አባል ላልሆነ የቅርብ ጓደኛዬ የዕለቱን ሁኔታ ነግሮታል። በጣም እያጋነነ እንደ ፊልም ነበር የተረከለት። ሲናገሩ ጉድ ነው፣ ሰውነታቸው ቀጭንና ሆዳቸው የተጣበቀ ነው፣ ወዘተ ወዘተ እያለ አቋማችንን ምሳሌ በመጥቀስ እንዳጫወተው እየሳቀ ነገረኝ። ብዙ ዓመት አልፎ ኢህአዴግ አዲስ አበባ ከገባ በኋላ ያ ጠጅ ቤት ያየሁት ሰው ስንታየው መሰለኝ ስሙ እቤቴ ድረስ መጥቶ እንዲያው በእግዚአብሔር እዚያ ጠጅ ቤት ስትቀሰቀሰን የነበርከው አንተ ነበርክ አይደል ሲል ጠየቀኝ። በጣም የገረመኝ 14 ዓመት ሙሉ እኔ መሆኔን ዓለም መሆኔን ሲያፍሰለስል መቆየት ለምን እንዳስፈልገው ነበር? ያን ያህል ምን አስጨነቀ? የተለየ ተአምር አልተሰራ። የሰው ህይወት አልጠፋ። ሰዎች ታግተው አልተወሰዱ። የተኩስ ፍልሚያ አልተካሄደ። ከዛ በላይ ደግሞ እኔ ሆንኩ አልሆንኩ ያን ያህል ማወቅ ምን ይጠቅማል? ብዬ ጠየቅኩት። እስከዛሬ ድረስ ካምሮዬ ሊጠፋ አልቻለም። ግን አንተ ነህ ወይስ አይደለህም? እውነቱን ከነገርከኝ እኔም የምነግርህ ነገር አለ አለኝ። አይደለሁም ልለው ከወሰንኩ በኋላ እነግርሃለሁ ያለኝ ነገር ስላጓጓኝ እኔ ነኝ አልኩት። በሁኔታው ተገርሞ በዕለቱ እኔ መሆኔን ጠርጥሮ እንደነበር እኔም እንደለየሁት እንደገመተ እስከዚያ ቀን ድረስም ለማንም ሰው ትንፍሽ ብሎ እንደማያውቅ ነገረኝ። በመጨረሻም በዚያ ዕለት አጠገቡ ሽጉጥ የታጠቀ አንድ የወታደር ፖሊስ ሲቪል የለበሰ እንደነበር አጫወተኝ። እናስ ስለው ቅስቀሳ ላይ ያለህ ሊገላችሁ አስቦ ሲቆነጠነጥ ነበር። እኔ ነኝ እየጎሸምኩና እግሩን በእግሬ እየረገጥኩ አርፎ እንዲቀመጥ ያደረግኩት። አይለኝ መሰለህ? በስመ አብ አልደነገጥክም? ገረመኝ እንጂ ሁኔታው ካለፈ በኋላ እንዴት ትደነግጣለህ? ከዚያ ሁሉ ዓመት በኋላ የነበረው ሂደት ግን አንድ ባንድ ወለል ብሎ ታየኝ። ሌላው ባለውለታዬ ያልኩና እቤት ገብተን ዝርዝሩን እያነሳን ተሳሳቅ። ሰውየውን አመንከው? ውሸቱን ቢሆንስ? በመዋሸት ከኔ የሚያገኘው ነገር አልነበረም። ባለስልጣን ወይም ሀብታም ሆኜ አላገኘኝ። ውለታውን አልከፍለው። ከዚያም በላይ ከኔ ገንዘብ ወይም ሌላ ነገር እንደማይጠብቅም ከሁኔታው ተረድቻለሁ። ለማንኛውም ወዳጄ እንዳለው በዚያ ዕለት ወታደሩ ሞቅ ብሎት ነበር። በዚያ ተደፋፍሮ እኔንና በር ላይ ሰው ያስተናግድ የነበረውን ጓደኛዬን በጥይት ሊለቅመን ፈልጎ ነበር። ወዳጄም የወታደሩ መቁነጥነት ስለገባው አርፎ እንዲቀመጥ አርጎታል። ተልኳችንን ጨርሰን ከወጣን በኋላ ሁለቱም ቤቱን የለቀቁት ወዲያው ነው። ወደ ቤታቸው ሲሄዱ እየተከራከሩ ነው። ወታደሩ በቁጭት ሲደነፋ ነበር። አንተ ነህ እንዲያመልጠኝ ያስደረከኝ እያለ ከብዙ ክርክር በኋላ ግን ወታደሩ ያሰበው እርምጃ ትክክል እንዳልነበር ያምናል። ይህ ወዳጄ ወታደሩን እንዴት አድርጎ እንዳሳመነው ነግሮኛል። እንደሱ አባባል ከሆነ ከጠጪው መካከል የታጠቁ ኢህአፓዎች ሊኖሩ እንደሚችሉ፣ ለመግደል ሙከራ ከማድረጉ በፊት ልንቀድበው እንደምንችል፣ ይህም ባይሳካ በሌላ ቀን የገባበት ገብተን እንደምንገድለው አስረድቶታል። ወታደሩም ነገሩን በእርጋታ ከሰማ በኋላ እንደ ተጸጸተ ነግሮታል። እውነት ድርጅታችሁ ቆይቶም ቢሆን ይገለው ነበር? እርግጠኛ ባልሆንም ይመስለኛል። ያ ወታደር እኛን ገሎ ዝም ብሎ ቁጭ አይልም። በመንግስትም መሸለሙ አይቀርም። እሱም በአደባባይ ኢህአፓ ገዳይ እያለ ሊፎክር ይችላል። ስለዚህ ማንነቱ ወዲያው መታወቁ አይቀርም። በተለይ በዕለቱ ተረኛ ያልሆነ ወታደር ይሁን ፖሊስ በራሱ ተነሳሽነት ያን መሰል እርምጃ ቢወስድ ኖሮ ወዳጄ ከገመታቸው አንዱ ሊሆን ይችላል። ክፉ ዘመን አይደል? ሁለት ሶስት ጊዜ ከሞት አምልጫለሁ። ምክንያት የሆኑኝ ደግሞ ብዙም የማያውቁኝ እንዲህ አይነት ዜጎች ናቸው። ለማንኛውም ይህ ወዳጄ ወታደሩ አርፎ እንዲቀመጥ ያደረገው ሰውየው አደጋ ላይ እንዳይወድቅ አስቦለት ብቻ አልነበረም። በዚያን ዕለት ሙሉ በሙሉ ባይረጋገጥም ቁመናዬን በማየት ብቻ እኔ መሆኔን ጠርጥሯል። በአይን ከመተዋወቅ ውጭ ግንኙነት ባይኖረንም አደጋ ላይ እንዳልወድቅ ፈልጓል። ሰው በመሆኑ ብቻ አዝኖልኛል። ያ ካልሆነ ደግሞ በልቡ የኢህአፓ ደጋፊ ሊሆን ይችላል። ትልቁ ነገር ወታደሩ ያልታየውንና የሚመጣውን አደጋ ያ የኔ ወዳጅ ስለጠቆመው የኛ ህይወት ብቻ አይደለም የተረፈው፣ እሱንም ከሞት አድኖታል። በርግጥም በርካታ በህይወት ያሉ የዚያን ጊዜ ልጆች ከሞት ያመለጡት በተመሳሳይ ሁኔታ ነው ብዬ እገምታለሁ። ሰው አለቀኑ አይሞትም የሚባለው እውነት ሳይሆን አይቀርም። በእውነትም እንደሚችሉ የትንሣኤ ገጠመኝ ምስክር ነው። ከዚህ ጋር በተያያዘ ስለ ኢህአፓ የማስጠንቀቂያ ደብዳቤ ማወቅ ፈለግኩ። ኢህአፓ በደርግ ወገን ሆነው ወጣቶችን ስለሚያስሩ ሰዎች ማስጠንቀቂያ ይሰጥ ነበር ይባላል። የማስጠንቀቂያ ደብዳቤ ኢህአፓ ስራዬ ብለው አባላቱን የሚያሳድዱ የደርግ ሰዎችን እረፉ የሚል አይነት ይዘት ያለው ማስጠንቀቂያ ይሰጥ ነበር። በአንድ ወቅት ከበላይ የተላከ በእጅ የተጻፈ የማስጠንቀቂያ ደብዳቤ በአጋጣሚ አንብቤያለሁ። የመጀመሪያው አንቀጽ ስለ ኢህአፓ ዓላማና ስለ ደርግ ፋሽስትነት ይገልጻል። በሁለተኛው አንቀጽ ደግሞ ሰውየው ቢቻል ትግላችንን እንዲያግዝ፣ አለበለዚያ ግን በኢህአፓ ሰዎች ላይ ለመዝመት ያቆበቆበበትን እቅድ እንዲሰርዝ የሚያሳስብ ነበር። ደብዳቤውን ለተላከለት ሪጅን ከማስተላለፍ ውጭ ሰውየውን በአካልም ሆነ አድራሻውን ስለማላውቅ በዚያ ማስጠንቀቂያ አደብ ይግዛ አይግዛ አላወቅኩም። በወጣት ሊጉ መዋቅር ስለሚሰጠውም የተወሰነ ነገር አውቃለሁ። ማስጠንቀቂያ የሚገባቸው አደገኛ ሰዎች የሚለዩት በሁለት መንገድ ነው። አንደኛው አገር የሚያውቃቸው በድርጊታቸው የሚያፍሩና የማይፈሩ ፊት ለፊት ወጣቱን አላስቆም አላስቀምጥ የሚሉት ናቸው። ሌሎች ደግሞ በመንግስት መዋቅር ውስጥ ሰርገው በገቡ አባሎቻችን የሚለዩት ናቸው። እነዚህኞቹን ህብረተሰቡ አያውቅባቸውም። አስልጥና በጣም አደገኞች ናቸው። ወጣቱን በጅምላ ለማፈስ ወይም አንድና ከዚያ በላይ አባሎቻችን ለማሰር ለመግደል ዝግጅት ሲያደርጉ ሰርገው የገቡ የኛ ሰዎች ሪፖርት የሚያደርጉባቸው ናቸው። በዚህ መሰረት የማስጠንቀቂያ ደብዳቤ ይጻፋል። ደብዳቤዎቹ ወጥነት የላቸውም። የተወሰነ ፎርማትም የለም። ደብዳቤውን የሚጽፈው መዋቅር የትኛው እንደሆነ እርግጠኛ አይደለሁም። በእኛ በኩል አባላት አስጠንቅቁልን፣ እገሌ የተባለ ታጣቂ ካድሬ ሊጨርሰን ነው የሚል መልእክት ከመጣ ወደ ጥቃት መከላከያ መዋቅር ነው የሚላከው። ብዙ ጊዜ ማህተም ሁሉም ኮሚቴ እጅ ስለማይገኝ ማስጠንቀቂያውን ለመጻፍ ያስቸግራል። ያም ሆኖ የሚበተን ወረቀት ላይ የፓርቲውን አርማ ለማድረግ ማህተሞች አልፎ አልፎ በአንዳንድ አባላት እጅ ነበሩ፣ እኔም ጋር ነበር። ማህተሞቹ በድርጅቱ አንጻር ህጋዊ ያልሆኑ ጥራት የሌላቸውና ከጠንካራ ላስቲክ እቤት ውስጥ የምንሰራቸው ነበሩ። ከበላይ የተጠየቀው ደብዳቤ የሚዘገይ ከሆነ ወይም ራሳችሁ ጻፉ የሚባል ከሆነ ማህተሞቹ ለዚሁ ግልጋሎት ይውሉ እንደነበር ሰምቻለሁ። ማስጠንቀቂያዎቹ እንዴት ነው ለተባለው ሰው የሚደርሱት? በእኛ ደረጃ ከሆነ የተለያዩ ዘዴዎችን እንጠቀማለን። ለምሳሌ ሰውየው አንድ ግቢ ውስጥ ብቻውን የሚኖር ከሆነ እሱ ወይም ቤተሰቡ እንዲያገኙት በቤቱ አጥር ላይ ይወረወርለታል። በግቢው ውስጥ ሌሎች ቤተሰቦች የሚኖሩ ከሆነ ደግሞ በመኖሪያ ቤቱ በር ወይም መስኮት ስር ይከተትለታል። ማስጠንቀቂያ መስጠት ጠቅሟችኋል? ማስጠንቀቂያ መስጠት በጣም ሰርቶልናል። አባላትም ከሞት ድነውበታል። ማስጠንቀቂያ መስጠቱ ለኛ ብቻ ሳይሆን ለራሳቸው ለግድያ ሞካሪዎቹም ጠቅሟቸዋል። በግፍ የሰው ሕይወት ከማጥፋት አድኗቸዋል። ማስጠንቀቂያውን የምር በመውሰድ የኛን አባላት ከመግደል የተቆጠቡ ቢያንስ ከቀይ ሽብር ክስ አምልጠው አሁንም ድረስ በሰላም ይኖራሉ። በእኛ ሪጅን በነበሩ ቀበሌዎች አንዳንዶቹ አደብ ሲገዙ፣ ጥቂቶቹ ደግሞ መንደራቸውን ለቀው ጠፍተዋል። ደብዳቤው ለተባለው ሰው የሚሰጠው በፖስታ ታሽጎ ነው። መልእክቱን የሚያደርሰው በፈቃደኝነት ሆኖ በሴል ወይም በመሰረታዊ መዋቅር ውስጥ ያለ ልጅ ነው። ደብዳቤውን የሚወስደው ልጅ ማንነቱ እንዳይታወቅ ከፍተኛ ጥንቃቄ ይደረጋል። ከተቻችን ታሪኮች በዛብ የሚባል አባል ያስተዋወሰውና ሌሎች ሁለት አባላት ደግሞ ያረጋግጡለት መሆኑን ነግሮኛል። አንዱን ታሪክ ቀናይቶ የከዳ ሌላኛውን ደግሞ ጃንጥላው ብዬ ርዕስ ሰጥቻቸዋለሁ። ቀናይቶ የከዳ በዚሁ በእኛው ሪጅን ውስጥ ካሉት አንዱ ቀበሌ ውስጥ በንጉሱ ዘመን ከፍተኛ ባለ ስልጣን የነበሩ ሰው ነበሩ። በደናው ጊዜ የቀጠሩት ሰራተኛ ነበራቸው። በተለይ መኪና በመንዳት ለብዙ አመት አገልግሏቸዋል። ቀጣሪዎቹ ከአብዮቱ በኋላ ሁሉም ነገር ተወረሰባቸው። ስለዚህ ለሰውየው ደሞዝ መክፈል ሲያቀታቸው ስራ ፈልገህ ሂድ ይሉታል። አጅሬ ደሙ ፈላ። የቤት ኪራይ ሳያስብ የምግብ ችግር ሳይውቅ ደሞዙ ሳይቋረጥ ስለኖረ ሲያሰናብቱት ሰማይ ተደፋበት። እንደ መንግስት ሰራተኛ የሥራ መፈለጊያና ያገልግሎት ካሳ ገንዘብ ካልሰጣችሁኝ በማለት ቀን የጣለውን ቤተሰብ ማስፈራራት ጀመረ። ባለቤቶቹ የጠየቀውን መስጠት ስለማይችሉ ግራ ገባቸው። በመጨረሻ በስንት አማላጅ የሁለት ወር ደሞዝ ሰጥተው ተለያዩ። ያም ሆኖ ቀድሞ የጠየቀውን ያህል ሳያገኝ ስለወጣ ቂም ቋጠረ። በቀሉን ያለምንም ተጠያቂነት በሕጋዊ መንገድ ለመፈጸም የሚችለው አብዮት ጥበቃ በመሆን ነበር። ብዙ ሳይቆይ መሳሪያ ታጠቀ። የአስተዳዳሪዎቹን ቅስም ለመስበርም ከልጅ ልጆቻቸው አንዱን ለመግደል ቆረጠ። በአጋጣሚ ልጁ የኢሃፓ የወጣት ክንፍ አባል ነበር። የሚገርመው ከልጁ ጋር የስጋ ዝምድና ያህል ከፍተኛ ፍቅር ነበራቸው። ያንን ክህደቱን ያውም በከፋ ሁኔታ ለመፈጸም ቆርጧል። ሰው ያስባል እግዚአብሔር ይፈጽማል እንዲሉ ማንንም ስለማይፈራ እቅዱን በግልጽ ማውራት ጀመረ። እሱን ባልደፋላቸው ነው አይደለም ሲል አንድ ባለሱቅ ይሰማዋል። ባለሱቁም ለልጁ የፉከራውን እውነተኛነት አረጋግጦ ለጊዜው ዞር እንዲል አስጠነቀቀው። በሁኔታው የተደናገጠው ልጅ ለድርጅታችን ሪፖርት አደረገ። ያባም ለዚያ ክፉ አብዮት ጠባቂ ማስጠንቀቂያ ላከለት። በሚገርም ሁኔታ ማስጠንቀቂያው በደረሰው በአንድ ሳምንት የት እንደገባ ጠፋ። ቆይቶ ሲጠራ ክፍለ ሀገር ስራ ቀይሮ እንደሄደ ታወቀ። ጃንጥላው ሌላው ማስጠንቀቂያ ተሰጥቷቸው አላርፍ ያሉ በእድሜ ጠና ያሉ የአብዮት ጠባቂ ነበሩ። ሰውየው በራሳቸው ተነሳሽነት በቀበሌው መውጫ መግቢያ ላይ በመቆም ወጣት የተባለ አላስወጣ አላስገባ አሉ። በዚህም አባላት ከፍተኛ ችግር ውስጥ ገቡ። ሁለት ሶስት ሆኖ መታየት፣ ወረቀት ይዞ መሄድ አስቸጋሪ ሆነባቸው። በመጨረሻ ማስጠንቀቂያ እንዲሰጣቸው ይወሰንና በተለመደው አሰራር ደብዳቤ ተላከላቸው። ሰውየው ለካ አንበሳ ቢጤ ነበሩ። ጭራሽ የተሻለ መሳሪያ ታጠቁና ኢሃፓ ነው ብለው የሚጠረጥሩትን አንድ ሁለት ልጅ ለመግደል ማድፈት ጀመሩ። እንዲያውም ያንን ቀበሌ በማቋረጥ ላይ የነበሩ ከሌላ ሰፈር የመጡ ምንም ውስጥ የሌሉበትን ሁለት ልጆች ይዘው ሲገርፉ አድረው ጧት ለቀቋቸው የሚል መረጃ ደረሰ። ይህን ጊዜ አባላት ሰውየው በማስጠንቀቂያ ያልተመለሱና በጣም አደገኛ ስለሆኑ አባላትን ከመግደላቸው በፊት እንቅደማቸው የሚል ተደጋጋሚ መልእክት ለድርጅቱ ይልካሉ። የበላይ አካላት ግን ሰውየው ያሳሰሩት ወይም ያስገደሉት አባል ከሌለ ከማስጠንቀቂያ ያለፈ እርምጃ ሊወሰድ አይገባም ይላቸዋል። ብዙ ሳይቆይ የሰውየው ኢላማ እንሆናለን ብለው ያመኑ የተወሰኑ ልጆች ሁኔታውን በመፍራት አከባቢያቸውን ለቀው ሄዱ። በዚህም የተነሳ በቀበሌው የነበረው የኢሃባን ቅስቀሳ ችግር ውስጥ ገባ። ሁኔታው እንደገና ሲጣራ የጊዜ ጉዳይ ካልሆነ በስተቀር ሰውየው የሆነ ልጅ ከመግደል እንደማይመለሱ ተረጋገጠ። በመጨረሻ እርምጃ ለመውሰድ የሚያስችል ጥናት ተደረገ። እዚህ ጉዳይ ኃላፊነት የተሰጣቸው ልጆች ሰውየው ለአቅመ አዳም ያልደረሱ ልጆች ስላሏቸው እንዴት ይሆናል የሚል ጥያቄ ያነሳሉ። የበላይ አካልም ከመነሻውስ ለምን ጠየቃችሁ? እንግዲያው ራሳችሁ መፍትሄ አምጡ ብሎ መልእክት ይልክላቸዋል። ከብዙ ክርክር በኋላ ለልጆቹ ማሳደጊያ የሚሆን ብር በየወሩ ድርጅቱ ይክፈል እንጂ እኛ ማለቅ የለብንም በማለት ሰውየው እንዲገደሉ ይወሰናል። የውሳኔው ቅድመ ሁኔታ ያልተለመደ ነበር። ኢሃባ የልጆች ማሳደጊያ ገንዘብ ይክፈል የሚል ጥያቄ ተሰምቶ አይታወቅም። ያም ሆነ ይህ ጥናቱ ተካሂዶ የስኳድ አባላት ይሰማራሉ። ሰውየውን ሲያገኟቸው ጃንጥላ ይዘው ነበር አሉ። አንድ ጥይት ሲተኮስባቸው በድንጋጤ ሲርበተበቱ ጃንጥላው ተዘረጋ። ጥይቱም ሳታቸው። ሰውየው አጋጣሚውን በመጠቀም የሞቱ በመምሰል ጸጥ ብለው መሬት ላይ መዘርጋት ሲገባቸው በድንጋጤ እየተወራጩ በጃንጥላ ለመከላከል ሞከሩ። ይህን ጊዜ ሌላ ጥይት ይተኮስባቸዋል። ከዚያ በኋላ ሰውየው አልተንቀሳቀሱም። ተኳሾቹም ወደሚሄዱበት ሄዱ። ከጥቂት ሰዓት በኋላ ሰውየው ከጸጉራቸው በስተቀር ምንም እንዳልሆኑ ተሰማ። አትሞች ያላት ነፍስ ይሁን ወይም አምላክ ለልጆቻቸው ሲል ጣልቃ ገብቶ ሕይወታቸው ተረፈች። ከዚያስ እንደገና ተገደሉ ወይስ የእናንተን አባላት ገደሉ? ሁለቱም አልሆነ። የአካባቢው አባላት የሚገርሙ ልጆች ናቸው። ሰውየው መትረፋቸው ከተረጋገጠ በኋላ እንደገና ግድያ እንዲሞከርባቸው በጭራሽ አልፈለጉም። ሌላ ዘዴ አመጡ። ለሰውየው እንደገና ሌላ ማስጠንቀቂያ ላኩላቸው። የተላከው ደብዳቤ ቃል በቃልም ባይሆን በጥይት የሳትንህ መግደል አቅቶን አይደለም፣ ይህን ደግሞ አንተም አሳምረህ ታውቀዋለህ። ኢሃባ ልጆችህ አላሳዳጊ እንዲቀሩ ስላልፈለገ ብቻ ነው። ወጣቶችን ማሳደድህን አቁም። ካንተ የምንፈልገው ይሄን ብቻ ነው። ይህ የመጨረሻ ማስጠንቀቂያ ነው። አላርፍ ካልክ ግን የትም ብትገባ አንለቅህም የሚል አይነት ነበር አሉ። ከዚያ ቀን በኋላ ማሳደድ አይደለም መሳሪያም ይዘው አያውቁ። የኢሃባ ልጆችም በሰላም መንቀሳቀስ ቻሉ። ብዙ ሳይቆይ በወዶ ዘማችነት ጦር ሜዳ በፈቃደኝነት እንዲሄዱ ተሰማ። የእኛ አባላትም ተገላገሉ። ሰውየው ለረጅም ጊዜ በሕይወት ነበሩ። አሁን በሕይወት ይኑሩ አይኑሩ አይታወቅም። እድሜ ለማስጠንቀቂያው የማንም ደም ሳይፈስ ቀረ። ልስቅ ሁሉ አማረኝ። ግን እንደ ሌሎቹ ታሪኮች ከማሳቅ ይልቅ መራርነቱ አደላብኝና ሳቄ ተጨናገፈ። ትንሣኤ ዘንቢሉ ብዬ ርዕስ ስለሰጠሁት የሚገርም የማስጠንቀቂያ ደብዳቤ አላላክ አጫወተኝ። ዘንቢሉ። አንድ የደርግ ካድሬ አንድ ሁለት ልጆችን ብንደፋቸው እኮ እዚህ ቀበሌ አንድም ወረቀት አይበተንም እያለ በተደጋጋሚ ለቀበሌ ኃላፊዎች ሐሳብ ይሰጥ ነበር አሉ። የውስጥ አርበኞቻችን ሰውየው ማስጠንቀቂያ እንዲሰጠው ማሳሰቢያ ይልካሉ። የበላይ አካል የምር ላይሆን ይችላል በሚል መልስ ሳይሰጥ ይቀራል። አጅሬ ያ አልበቃው ብሎት አካባቢያችንን ከጸረ አብዮተኞች ለመጠበቅ አስተማሪ የሆነ እርምጃ መውሰድ አለብን ብሎ በአንድ የእድር ስብሰባ ላይ ሐሳብ አቀረበ። ካንዱም ሰው የድጋፍ ምላሽ ሲያጣ በብስጭት እየፎከረና እየዛተ ይሄዳል። ዜናው ከኛ አልፎ እናቶች ጆሮ በመድረሱ በየቤቱ ጭንቀት ሆነ። ወዲያው ያከባቢው ልጆች ማስጠንቀቂያ እንዲሰጠው ለበላይ አካል ያመለክታሉ። ራሳቸው እንዲሰጡት መልስ ይመጣላቸዋል። አንድ የሴላ ባል በራሱ ሰዓትና በተመቸው ቦታ ደብዳቤውን እንዲያደርስ በመሰረታዊ ድርጅት ኮሚቴ ይታዘዛል። ሰውየው የሚኖርበት ግቢ ሌሎች ቤተሰቦችም ስለነበሩ ያለው አማራጭ ማስጠንቀቂያውን በበር ውስጥ ማሾለክ ነበር። የሚመች ሰዓት አግኝቶ ወደ ተባለው ቤት በመጠጋት ላይ ያለ የካድሬው የቤት ሰራተኛ ዘምቢል ይዛ ወደ ገበያ ስትወጣ ያያታል። እሷ ራቅ ስትልለት እንደገና ለመሞከር ሲል የሰውየው ሚስት ደጃፍ ላይ ጥራጥሬ ለመልቀም ሰፌድ ይዛ ትወጣበታለች። ልጁ እቅዱ እንዳልተሳካ ገባውና በሌላ ቀን ለመመለስ ወደ ቤቱ መጓዝ ይጀምራል። በመንገድ ላይ የቤት ሰራተኛዋን ያያታል። በአጋጣሚ የሚሄዱበት አቅጣጫ ተመሳሳይ ስለነበር ኋላና ፊት ሆነው ጥቂት ተጓዙ። ሰራተኛዋ የተላከችው ሰፈር ውስጥ በሚገኝ የጉልት ገበያ ነበር። ይህን ጊዜ ልጁ የሆነ ሐሳብ ብልጭ አለለት። ሰራተኛዋ የተላከችበትን ዕቃ ገዝታ እስክትጨርስ ጠበቃትና ስትመለስ ተከተላት። ከዚያም ከኋላዋ በመጠጋት ባጠገቧ የሚያልፍ መስሎ ደብዳቤውን ዘንቢሏ ውስጥ ከቶ አልፏት ሄደ። ሰራተኛዋም ማስጠንቀቂያውን ይዛ ቤቷ ገባች። ኋላ ላይ እንደተሰማው ደብዳቤውን ያገኘችው የሰውየው ሚስት ነበረች። ሰራተኛዋ የገዛችውን ዕቃ ለማየት ዘንቢሉን ስትከፍት ፖስታው ከላይ ጉብ ብሏል። የምን ደብዳቤ ነው? ከየት ነው ያመጣሽው? እያለች ሰራተኛዋን አፋጠጠቻት። የታባት ያውቄ ነጋዴዋ ምርቃት ነው ብላ ሰጣኝ ይሆናል ሳትል አትቀርም። ግምት ነው፣ አልሰማውም። እናም ሚስት እዛው ፖስታውን ከፍታ አነበበችው አሉ። አቤት እንዴት ትደነግጥ! ከት ብዬ ነው የሳኩት። ሰውየው ከዚያ ጊዜ በኋላ አርፎ ተቀመጠ ወይስ ቀጠለበት? ከቻልክ ሌላም ማስቂኝ የሆነ ነገር በእናትህ ጨምርልኝ። ሳምንት ባልሞላ ጊዜ ውስጥ ካድሬው ፉከራውን ውጦ ከነ ቤተሰቡ ሰፈር ቀይሮ ሄዳሉ። እስከ ቅርብ ጊዜ በሕይወት ነበራሉ። ከዚህ ጋር የሚያያዝ ሌላ ታሪክ አላውቅም። ይልቅስ ከወረቀት መበተን ጋር የተያያዘ የሰማሁትን አንድ አስቂኝ ጨዋታ አላጫውትህ። አንድ ጊዜ በእኛው ሪጅን ሁለት አባሎቻችን የወረቀት ብተና ተግባር ላይ ተሰማርተው ነበር። ሰዓቱ ንጋት ላይ ነው። የተወሰኑ ቦታዎችን ካዳረሱ በኋላ አንድ መንገድ ዳር ያለ የቤት አጥር ትኩረታቸውን ይስበዋል። ሊስትሮች ጫማ ሲያዩ እንደሚመረቅኑ የአባ ልጆች ስድስት ያለ አጥር ሲያዩ ይነሽጣቸዋል። አጥሩ የድርጅታችንን መፈክርና አርማ በቀለም ለመጻፍ የሚመች ነበር። ታዲያ አንደኛው ልጅ መፈክሩን በመጻፍ ላይ እያለ ድንገት የቤቱ ባለቤት በሩን ከፍተው ይወጣሉ። ምናልባት ቤተ ክርስቲያን ለመሄድ ሳይሆን አይቀርም። ልጁ እጅ ከፍንች ሲያዝ የጀመረውን ፊደላት እንኳ አልጨረሰም። ሰውየው ገርሟቸው አንተ ምን እያደረክ ነው ይሉታል። አጅሬ ሊደነግጥ ነው። ምንም ፍርሃት ሳያድርበት አባባ ዝም በሉ ይላቸውና በገዛ አጥራቸው የጀመረውን ጽሑፍ ይጨርሳል። ሰውየው እዚያ ሆነው እያዩት ስራውን ጨረሰና በተረጋጋ ሁኔታ መታጠፊያ መንገድ ላይ ሆኖ የሰው መምጣት ወደሚጠብቅለት ጓደኛው ሄደ። ጓደኛውም ደንግጦ ማንነትን አውቀዋል? አውቃቸዋለሁ እኮ የገሌ አባት ናቸው ይለዋል። ይህን ጊዜ ጸሐፊው ስጋት ይገባውና ልጁን እንኳ ሳያማክር ወደ ሰውየው በፍጥነት ይመለሳል። አባባ ነገሩ ሁሉ ገርሟቸው እዛው ሳይንቀሳቀሱ ቆመው ነበር። ፈርተው ወይም ገርሟቸውም ሊሆን ይችላል፣ የሚታወቅ ነገር የለም። አባባ እኔ መሆኔን ለማንም እንዳይናገሩ ይላቸዋል። የንግግሩ ቃና የልመና አልነበረም፣ የማስፈራራት እንጂ። ከዚያም መልስ ሳይጠብቅ የቆሙበት ጥሏቸው ተመለሰ። ሰውየው ልጁን የፈሩት መሰረይ ዘይ ሆናል ብለው ሳይሆን አይቀርም አላወቁም እንጂ በወረቀት በተና ላይ እኔስ ከመቀው ድረስ መሰረያ ያያዝም። ለማንኛውም የቤቱ ባለቤት ልጁን በአካል ይቀርና ባይንም አያውቁትም። ከዚያስ በቃ አትቸኩል። ከጥቂት ወራት በኋላ ይሄው ልጅ በዚያው ቤት በኩል ሲያልፍ ሰውየው በራቸው ደጃፍ ላይ ቆመው ያገኛቸዋል። ትኩር ብለው ሲያዩት እሱ ነው። እየተመላለሰ አባባ ሲላቸው የነበረው ልጅ እንዴት ይረሱታል? ከዚያም አውቄያለሁ በሚል የሽሙጥ አመለካከት ወደ አጥራቸው ተመለከቱ፣ ቀጥሎ ወደ ልጁ፣ እንደገና ወደ አጥራቸው፣ ቀጥሎም ወደ ልጁ፣ ከዚያም ወደ አጥራቸው። ይህን ጊዜ ልጁ ፍጥነቱን ጨምሮ መንገዱን ተያያዘዋ። አመታት አለፉ። አጅሬውም ታስሮ ተፈቷል፣ ይሀባም የለም። አንድ ቀን ሰውየውና ልጁ መንገድ ላይ ተገናኙ አሉ። አጥራቸው ጋር አልነበረም። ልጁ ድርጊቱ ትስ ብሎት እንደማፈር ብሎ አንገቱን አቀርቅሮ ሊያልፋቸው ሞከረ። እሳቸው ግን ሊያልፉት አልፈለጉም። እንዴት ከረምክ የኔ ልጅ? አሁንም ያንን ነገር ለማንም መናገር የለብኝም ይሉታል። አጅሬም ሆድን ይዞ በሳቅ እየተንከተከተ ጥሏቸው ሄዳሉ። ሁሉም ነገር ሲያልፍ ያስቅ የለ? በሳቅ ሆዴ ፍርስ አለ። ከዚያ ጋር በቀጥታ ባያያዝም አልኩና እኒያ ልጆች በተቃራኒ ጾታ ዙሪያ የነበራቸውን ግንኙነት ጠየቅኩት። ጠቅላላ ፕሮግራማችን በዚህ ተጠናቀቀን። ይህንኑ ፕሮግራም ነገ ጠዋት ከ1 እስከ 3 እንዲሁም ከሰዓት በኋላ ከ7 እስከ 9 ሰዓት በድጋሚ እናሰማለን። ደህና እምሹ።